voice of America.
ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እሁድ መጋቢት 4 2014 ዓ.ም። በዚህ ምሽት ከኢትዮጵያ ገዢ ብልጽግና ፓርቲ ጉባኤ የወጣ ዜና ይዘናል። እንዲሁም የምስራቅ አውሮፓን ሁኔታ በስፋት እንመለከታለን። ስለ ኢትዮጵያው ኖስትራዳምስ ዘገባለን።
አነ እግዚአብሔር ይመስገን ወያትን እንደርሳለን። ተኳር የበርግጃን ተኳር የበርግጃን
አጃ
አጀብ
እኮ አጀባጆ።
ስለ ሼክ ሁሴን ጅብሪል ወዝ ያለው ዘገባ እናስደምጣችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። አሉ የተባሉ የሰላም አማራጮችን ሁሉ በመጠቀም የትግራይን ህዝብ ችግሮች ለመፍታት ስምምነት ላይ መድረሱን የብልጽግና ፓርቲ አስታወቀ። የትግራይ ህዝብ እየከፈለ ያለውን ያልተገባ ዋጋ ለማስቀረት ጉባኤተኛው መስማማቱን ብልጽግና ፓርቲ የገለጸው ከትናንት በስቲያ አርብ መጋቢት 2014 ዓ.ም. ጀምሮ እያካሄደ ባለው አንደኛ ድርጅታዊ ጉባኤው ላይ ነው። የጉባኤውን የትናንት መጋቢት 3 2014 ዓ.ም. ውሎ በተመለከተ መግለጫ የሰጡት የፓርቲው የህዝብና ዓለም አቀፍ ግንኙነቶች ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የትግራይ ህዝብ ጉዳት የሌለውም ኢትዮጵያዊ ጉዳት ነው ብለዋል። በህዝብ ላይ እየደረሰ ነው ያሉትን ሰቆቃ ለማስቀረት አሉ የተባሉ የሰላም አማራጮችን ሁሉ አሟጦ ለመጠቀም በጉባኤው መወሰኑን ዶክተር ቢቂላ ተናግረዋል። ብልጽግና ፓርቲ ያካሄደ ባለው አንደኛ ጉባኤ ላይ እስካሁን መሪ ሆኖ የቆዩትን ዶክተር አብይ አህመድን ፕሬዚደንት አድርጎ መርጧል። ጉባኤው አቶ ደመቀ መኮንንን የፓርቲው ጽህፈት ቤት ኃላፊ፣ አቶ አደም ፋራሃን ደግሞ ምክትል ፕሬዚደንቶች አድርጎ መርጧቸዋል። ገዢው ብልጽግና ፓርቲ ስምምነት ላይ ደርሼበታለሁ ስላለው አቋም ከህወሓት በኩል እስካሁን በይፋ የተሰማ ነገር የለም። አራተኛው የኢትዮጵያ ፓትርያርክ የብፁዕ ወቅዱስ አቡነ መርቆሬዎስ ሥርዓተ ቀብር ዛሬ ተፈጽሟል። የአስክሬናቸው አሸኛኘት መርሃ ግብር በትናንትናው ዕለት በመስቀል አደባባይ የተከናወነ ሲሆን የቀብር ሥነ ሥርዓታቸውም በተለያዩ ሃይማኖታዊ ሥርዓቶች ታጅቦ ዛሬ በቅድስተ ሥላሴ ካቴድራል ተፈጽሟል። ኬኔዲ አባተ።
ከሌሊት 10 ሰዓት ተኩል ጀምሮ ጸሎተ ኪዳንና ቅዳሴ በፓትርያርክ ብፁዕ ወቅዱስ አቡነ ማቲያስና በብፁዓን ሊቃነ ጳጳሳት እንዲሁም ቅኔ፣ ያሬዳዊ ዝማሬና ወረብ በሊቃውንት ቤተክርስቲያንና በሰንበት ትምህርት ቤት ወጣቶች ቀርቧል። የብፁዕ ወቅዱስ አቡነ መርቆሬዎስ አስከሬን አሸኛኘት መርሃ ግብር በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ ባለስልጣናትን ጨምሮ የኦርቶዶክስ ቤተክርስቲያን አባቶችና የእምነቱ ተከታዮች እንዲሁም የሌሎች ቤተ እምነቶች አባቶች በተገኙበት በመስቀል አደባባይ ተከናውኗል። በሽኝት መርሃ ግብሩ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ የአበባ ጉንጉን ያስቀመጡ ሲሆን በወቅቱ ባደረጉት ንግግርም ብፁዕ ወቅዱስ አቡነ መርቆሬዎስ በጸሎትና በመከር ያግዟቸው እንደነበር አብራርተው እርሳቸውን በማጣታቸው የተሰማቸውን ሐዘን ገልጸዋል።
ብፁዕ አባታችን ለኔ እንደናንተ ሁሉ የመንፈስ የጸሎት አባቴ ነበሩ። የዛሬው ሐዘን ልክ እንደናንተ የሚጋራው እና አባቴን እንዳጣው የሚስተማኝ መሆኑን ልገልጽላችሁ ፈልጋለሁ። አባታችን ነፍሳቸውን በሰላም ከአባታቸው ጋር እንዲያኖር በድጋሚ ምኞቴን እገልጻለሁ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ደግሞ ተከታዩን ብለዋል።
ብፁዕ ወቅዱስ አቡነ መርቆሬዎስ ለሀገራቸው ሰፊ የሆነ አገልግሎት በየደረጃው ከልጅነት እስከ ዕውቀት እንደዚሁም እስከዚች የመጨረሻዋ ቀን ድረስ ለኦርቶዶክሳዊት ተዋህዶ ቤተክርስቲያን እንዲሁም ለኢትዮጵያ በጠቅላላ ሰፊ መንፈሳዊ አገልግሎታቸውን በሚገባ አበርክተዋል። መጀመሪያና መጨረሻ ወደል የለው ዘላለማዊ ህይወት ነው የተሻገሩት።
የሌሎች ቤተ እምነቶች አባቶችና የህንድ፣ የግብጽና ከሌሎችም ሀገራት የመጡ እህት አብያተ ክርስቲያናት አባቶችም በትናንትናው የሽኝት መርሃ ግብር እንዲሁም በዛሬው ሥርዓተ ቀብር ላይ የሐዘን መልእክት አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተያያዘ ዜና ከ1983 ዓመተ ምህረት ወዲህ በስደት ከ20 ዓመታት በላይ በኖሩባት በርካታ የክርስትና እምነት ተከታዮችን ባገለገሉበት ዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ በዛሬው ዕለት ከቀኑ 9 ሰዓት ጀምሮ በደብረ ኃይል ቅዱስ ገብርኤል ካቴድራል ወዳጅ ዘመዶቻቸው፣ የመንፈስ ልጆቻቸውና አድናቂዎቻቸው በተገኙበት ጸሎተ ፍትሐት እንደሚደረግ የደብሩ አስተዳዳሪ ቆሞስ አባ አብዩ ዮሐንስ ለአሜሪካ ድምጽ በጽሑፍ ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ በትናንትናው ዕለት በደረሰ የባቡር አደጋ በትንሹ 60 ሰዎች መሞታቸውን የሀገሪቱ መንግስት የባቡር ድርጅትና ከአካባቢው የወጡ ምንጮች አስታውቀዋል። ማርክ ማዩንጋ ነዳምባ የተባሉ በድርጅቱ የግንባታ ዝርጋታ ጉዳዮች ኃላፊ ህጻናትና ሴቶችን ጨምሮ 61 ሰዎች ማለፋቸውንና የተጎዱ 52 ሰዎች ከአደጋው ቦታ እንዲነሱ መደረጋቸውን አስታውቀዋል። የአካባቢው የዜና ተቋማት በበኩላቸው 60 የሚሆኑ ሰዎች መሞታቸውን ዘግበዋል። በቃጫኙ ባቡር ላይ በመቶዎች የሚቆጠሩ ሰዎች ህግ ተላልፈው በመግባት ተሳፍረው እንደነበረ ማንዩንጋ ተናግረዋል። ሩሲያ በዩክሬንና ፖላንድ ድንበር ላይ የሚገኘውን የዓለም አቀፍ ሰላም ማስከበርና ደህንነት ማዕከል የጦር ሰፈርን በሚሳኤል እንዳጠቃች የዩክሬን ባለስልጣናት አስታወቁ። እስካሁን 35 ሰዎች እንደተገደሉና 134 መጎዳታቸውንም ተናግረዋል። ይህ የጦር ሰፈር የኔቶ ወታደሮች ከሚገኙበት የፖላንድ ድንበር 25 ኪሎ ሜትሮች ላይ ርቆ እንደሚገኝ ታውቋል። ሳውዲ አረቢያ በ24 ሰዓታት ውስጥ 81 ሰዎችን በሞት እንደቀጣች ተሰምቷል። ከነዚህ መካከል በሽብር ወንጀል የተከሰሱት 7 የመናውያንና 1 የሶሪያ ዜጎች እንደሚገኙበት የሳውዲ አረቢያ መንግስት የዜና አገልግሎት አስታውቋል። አድማጮቻችን፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ የሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
ሀብታሙ ስዩም ነው የሰዓቱን የዓለም ዋና ዋና ዜና ያሰማል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ መጋቢት 4/2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን ላይ ማዳመጥ ትችላላችሁ። ዩቲዩብ፣ ኢንስታግራም እና ትዊተር ላይም አለን።
ጥሪ ምንጻ ኢጣሊያዊ አረባው ቅዲ ተከትለው ሰርሐ ከንጂ ነበሩ ትናፍ ሪፍሌክሽን
ጣሊያናውያን የምጽዋን አካባቢ ከመቆጣጠራቸው በፊት ይገነቡ የነበሩት ህንጻዎች የአረቦች ስነ ህንጻ ገጽታን የሚያሳዩ ነበሩ። የህንጻዎቹ በሮች፣ መስኮቶች፣ የውስጥ መተላለፊያዎች፣ ሰገነቶችና በአረብኛ የሰፈሩት ጽሑፎች ይህን ያረጋግጣሉ። ለጥቂት ደቂቃዎች ምጽዋን እናስቃኛችኋለን። አብራችሁን ብቻ ሁኑ። ተከታዮቹ ቅንብሮች ምስራቅ አውሮፓ ላይ ያቆዩናል። ሩሲያ ፖላንድ ውስጥ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ወታደሮች ከሰፈሩበት ይዞታ 25 ኪሎ ሜትር ርቀት ላይ በሚገኝ ምዕራባውያን ባለሙያዎች ስልጠና በሚሰጡበት ወታደራዊ መደብ ላይ ዛሬ ማለዳ ድብደባ መፈጸሟ ተዘግቧል። ከዩክሬን ሁለተኛዋ ግዙፍ ከተማ ልቪቭ አቅራቢያ በሚገኘው የሰላም ጥበቃና ደህንነት ዓለም አቀፍ ማዕከል ተብሎ በሚጠራው በዚህ የጦር ሰፈር ላይ በተፈጸመው የክሩዝ ሚሳይሎች ጥቃት 35 ሰው መገደሉና 134 ሰው መቁሰሉ ተሰምቷል። የሩሲያ ጦር የተለያዩ የዩክሬን ከተሞችን መደብደቡን የቀጠለ ሲሆን ትናንትም በአንድ የሲቪሎች መተላለፊያ መስመር ላይ በነበረ የተሽከርካሪዎች ቅፍለት ላይ በፈጸመው ድብደባ አንድ ሕፃንን ጨምሮ 7 ሲቪሎች እንደተገደሉና ተሽከርካሪዎቹ ወደ ኋላ ለመመለስ መገደዳቸውን የዩክሬን የመከላከያ ሚኒስቴር አስታውቋል። ቫሲልኪቭ በመትባል ከተማ ውስጥ ያለ የዩክሬን አየር ኃይል መደብና የነዳጅ ዴፖም ትናንት በሩሲያ ድብደባ መውደማቸውን የከተማይቱ ከንቲባ ተናግረዋል። የሩሲያ የዜና አገልግሎት ኢንተርፋክስ ከንቲባዋን ናታሊያ ባላሲኖቪችን ጠቅሶ ባወጣው ዘገባ የሩሲያ ሮኬቶች ቫሲልኪቭ አቅራቢያ የሚገኝ የትጥቅ ማከማቻም ማውደማቸውን አመልክቷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት ምሽት ላይ ባደረጉት ንግግር ሩሲያ የሌሉ ሪፐብሊኮችን እየፈጠረች ሀገራቸውን ለመበታተን እየሞከረች እንደሆነ ክስ አሰምተዋል። ወደ ምድራችን የገባውን የጦር ማሽን ለመሰባበር ጊዜና ጥንካሬ ያስፈልጉናል ብለዋል ዜሌንስኪ። በሌላ በኩል ደግሞ የፈረንሳይና የጀርመን መሪዎች ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ትናንት የተገናኙ ሲሆን ጦርነቱን የማቆም አዝማሚያ ከፑቲን አለማየቷን ፈረንሳይ አስታውቃለች። የዩክሬን የውጭ ጉዳይ ሚኒስቴር ትናንት ባወጣው ትዊት ሩሲያ ከቱርክ የገቡ ምዕመናንን ጨምሮ 80 ሰዎች የተጠለሉበትን የተከበበችው የወደብ ከተማ ማሪፖል ውስጥ ያለ አንድ መስጂድ በከባድ መሳሪያ መምታቷን ገልጿል። የደረሰ ጉዳትና መጠንን የሚመለከት መረጃ ግን አላወጣም። በሶስተኛ ወገን ባይረጋገጥም ሩሲያ ማሪፖል ከተማ ላይ ጥቃት ከከፈተች ወዲህ 1500 ሰው ተገድሏል ሲሉ የዩክሬን ባለስልጣናት ስሞታ አሰምተዋል። የሩሲያ ጦር ምዕራባውያኑ ሉትስክና ኢቫኖፍራንኪቭስክ በሚባሉ የአየር መደቦች ላይ እስከ ትናንት በስተያ ብቻ 800 ሚሳኤሎችን ማዝነባቸውን አንድ ስማቸው እንዳይጠቀስ የጠየቁ የዩናይትድ ስቴትስ መከላከያ ባለስልጣን ተናግረዋል። የዩክሬን ኃይሎች ከጥቃቱ ጋር ተተካካይ የሆነና ፈጣን ምላሽ እየሰጡ መሆናቸውንም ባለስልጣናቱ ለጋዜጠኞች ተቁመው ሩሲያውያኑ ጉዳትን የማስወገድ እንቅስቃሴና የልምድ ማነስ ታይቶባቸዋል ብለዋል። ይሁን እንጂ የሩሲያ ኃይሎች ካለፉ ስህተቶቻቸውም እየተማሩ እንደሚመስሉ ባለስልጣኑ አክለው ተናግረዋል። ሩሲያ ዩክሬንን የመውረሯና የብረታው ጦርነት ጉዳይ በዓለም ዙሪያ ማነጋገሩን እንደቀጠለ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ባለፈው ሳምንት የሀገራቸውን ሁኔታ ያብራሩበትን ያስተዳደራቸውን የወደፊት አቅጣጫ ያመላከቱበትን ንግግር ለተወካዮች ምክር ቤቱ ካሰሙ በኋላ የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲው አባላት የሆኑ ትውልደ ኢትዮጵያን አነጋግሬ ነበር። ሪፐብሊካኑ አቶ ላባን ስዩም በባይደን አስተዳደር የዩክሬን ምላሽ ደስተኛ ለመሆናቸውን ተናግረው ነበር።
አሁን ያለው አስቸጋሪ ሁኔታ ሆነ ያለው ባይደን አንድ ነገር ይላል፣ የሚወሰደው እርምጃ ደግሞ ለየት ያለ ነው። ስለዚህ አስተማማኝ ባይሆን ነው ያለው ነገሩ። ዩክሬኖች ዛሬ ከሰሙ ማለት ነው የዩክሬን ህዝብና የዩክሬን መሪ ዩ አር ኦን ዮር ኦን ተብሎ ተነግሮታል። ምርጫ የለህም ብቻህን ተዋጣ ብሎ በራሳቸው የከተቱ ችግር ዩሮፒያን ዩኒየን ትገባለህ የኔቶ አባል ትሆናለህ ብሎ ያስገቡት ችግር አሁን ራስህን ውጣ ብሎ በዛን ችግር ጥሎታል። ይሄ እውነቱ ፀሐይን የመታው ሪያሊቲ ነው። እና አሁን ባይደን ለዚህ ደግሞ ኮንክሪት የሆነ እርምጃ አልወሰደም። ኮንክሪት እርምጃው ልክ እንደ ካናዳ እንዳደረገችው እኛም ዊ ውል ኖ ሎንገር ቴክ ኦይል ከራሻ መባል ይቻል ነበር፣ ከራሻ አንወስድም ማለት ነበረባቸው። ያም አላሉ። እስካሁን እየገዙ ነው፣ እስካሁን እየመጣ ነው። እና የትኛው እርምጃ ተወስዶ ነው አሁን ክሬዲቢሊቲ የትኛው ጋራ ቤስ ተደርጎ ነው ይሄ አድሚኒስትሬሽን የሚለው ያለው ነገር ክሬዲብል ነው የሚባለው ማለት ነው። ማዕቀቡ ከመጀመሪያ ነገር ከወር በኋላ የሚጀምር ነው። ብዙ ሉፕሆል ያለው ማዕቀቦች ናቸው። እና እንግዲህ ፑቲን አምሹር ከ2014 የተማሪ ይመስለኛል፣ ለዚህም የተዘጋጀ ይመስላል። የራሽያ እንግዲህ ትልቅ አገር፣ ትልቅ ኢንቴሊጀንስ፣ ቫስት ሪሶርስስ ያለው አገር ነው። ለዚህ ሳይዘጋጁ ወደዚህ አይነት ኮንፍሊክት ይገባሉ የሚል ሰው የለም። እና ብዙ ሉፕሆል አለው ሳንክሽኑ። ኮንክሪት የሆነ ነገር አይደለም። ብዙ መውጫ ለፑቲን የተሰጠው ይመስላል። እና ይሄ ክላሪቲ የሌለው ዛሬ ማንም ዩክሬን ሆኖ የሚሰማ የነበረው ለስፒቹ ተስፋ አድርጎ ከነበረ ተስፋ ቁረጥ፣ በራስህን ነው የምትዋጣው የሚል አተሳሰብ ነው መልእክቱ የነበረው።
በእርግጥ ይህንን ውይይት ካደረግን በኋላ ፕሬዚደንቱ በበረታባቸው ግፊትም ይመስላል ሀገራቸው ከሩሲያ ማንኛውንም ነዳጅና የኢነርጂ ምንጭ እንደማትገዛ አሳውቀው ተጨማሪ ማዕቀቦችን ጥለዋል። ይሁን እንጂ አሜሪካ ወታደሮቿን ወደ ጦርነቱ እንደማታስገባ በግልጽ አስታውቀዋል። የሶስተኛው የዓለም ጦርነት መቀስቀሻ ሊሆን እንደሚችልም አስጠንቅቀዋል። ዴሞክራቱ የኮሊንስ ኮሌጅ የኢኮኖሚክስ ፕሮፌሰር መሐመድ አባ ጀበል ደግሞ ከአቶ ላባን የተለየ ሐሳብ ሰንዝረዋል። እንዲያውም ፕሮፌሰር መሐመድ ለዛሬው ሁኔታ የሚወቅሱት ከባይደን የቀደመውን አስተዳደር ነው። ባይደንማ ስልጣኑ ላይ ገና አንድ አመታቸው ነው እኮ ብለዋል ፕሮፌሰሩ።
ይሄን ሁሉ ትችት እሱ ላይ ማቅረብ ፌር አይመስለኝም፣ ትክክል አይመስለኝም። ለዚህ ሁሉ የዳረገው ትራምፕ ነው ብለህ አርጊው ማድረግ ትችላለህ። ምክንያቱም ፑቲን ጓደኛዬ ነው እያለ ፕሬዚደንት ትራምፕ የአሜሪካን ኢንቴሊጀንስ የሚነግሩትን ነገር ሁሉ አይቀበልም ነበር። ይሄ የአደባባይ ምስጢር ነው፣ ሁሉም ሰው ያውቀዋል። እና ይሄንን ያኔ ያልተቃወም አሁን ይሄንን አምጥተን ፕሬዚደንት ባይደን ላይ ዳምፕ ማድረግ ፌር አይመስለኝም። አንደኛው እሱ ነው። ሁለተኛው ደግሞ አቶ ላባን ካሉት ነገር ዩክሬንን እንደዚህ አይነት ነገር ውስጥ ከተው ብለው አቶ ላባን ኢምፕላይ አርጓል ይሄ የአሜሪካን ስተት እንደሆነ። ይሄ የአሜሪካን ስተት አይደለም። ዩክሬን ነጻ ሀገር ነው። አነጻ ሀገር ደግሞ የፈለገውን ነገር መብረጥ ይችላል። እና ዩክሬን የኔቶ አባል ትሆናለች ብሎ ነው ፑቲን ዩክሬንን የወረረው። ስለዚህ ይሄ የአሜሪካን ጥፋት ነው ማለት የፑቲንን ጥፋት ወደ አሜሪካ ማላከክ ይመስላል። ይሄ ትክክል አይመስለኝም። ይሄ በደም ስራ አስመሬ ነው የምናገረው። ሁለተኛ ደግሞ ራሱ ፕሬዚዳንት ፑቲን እንዳለው ዩክሬን የሶቪየት ህብረት መፍረስ በዚህ መቶ ዓመት ውስጥ ከሆኑት የታሪክ ውጥፈቶች አንዱ ትልቁ ነው ብሎ ተናግሯል ራሱ። እኔ እሱ የጻፈውን ትራንስሌሽን አንብቤያለሁ። እና ዩክሬንን ለመውረር ፕላን ነበረው። ከዛ በፊት ክራይሚያን ወስዷል እኮ ፕሬዚዳንት ፑቲን። ብዙ ሀገር እየወረረ እየቆረሰ ይወስዳል። እና አሜሪካ እንደዚህ ስለሆነች ዩክሬን የኔቶ አባል ሆናለሁ ስላለች ምናምን ሳይሆን ያ እሱ የሚጠቀምበት ምክንያት ከሆነ ነው እንጂ አይ ቲንክ ፕሬዚዳንት ፑቲን ዩክሬንን ለመውረር ተናግሯል እኮ። እሱ በተናገረው ለምን አርጊው አናደርግም ሌላውን ትተን? ዩክሬን ሀገር አይደለም ብሎ በቀደም ተናግሯል። ዩክሬን በፊትም ሀገር አልነበረም። ጀስቲፋይ ያደረገው የሱን ወረራ በዛ ነው። እና እኛ ደግሞ ኖ ዩክሬን የኔቶ አባል ትሆናለች ብሎ ነው የወረረው። ስለዚህ የኔቶ ጥፋት ነው ማለት ትክክል አይመስለኝም። እና ያ መታረም ያለበት ይመስለኛል። ሶስተኛ ነጥብ ደግሞ ፖላንድ የኔቶ አባል ናት። ፖላንድም እዛ ነው ያለችው። አንድ ሀገር ሶቨሬን ከሆነ በዩናይትድ ኔሽንስ የታወቀ ሀገር ከሆነ ፎሬን ፖሊሲውን የማካሄድ መብት አለው። ያንን አንተ ፑቲንም ማንም መከልከል አይችልም። የኔቶ አባል እንኳ ቢሆኑስ ይሄ ሀገር ሀገር አይደለም ካላል በሌላ መልኩ ጀስቲፋይ ማድረግ አትችልም። ሶ ይሄ ሁሉ ታሳቢ አድርጌ ፕሬዚደንት ፑቲን ተጠያቂ እሱ ብቻ ነው ብሎ ፕሬዚደንት ባይደን የተናገረው ትክክል ነው ብዬ ወስዳለሁ።
የአቶ ላባን ስዩምና የፕሮፌሰር መሐመድ አባ ጀበል ሙሉ ትንታኔና ክርክር ዌብና ማህበራዊ ገጾቻችን ላይ ይገኛል። በዚህ የሰሞኑ የዩክሬን የሩሲያና የአሜሪካ ጉዳይ ላይ ሐሳቦቻቸውን በአደባባይ ከሚያንሸራሽሩ ምሁራን መካከል ዶክተር ዮናስ ብሩን በቅርቡ ጋብዤ ነበር ሐሳቦቻቸውን ከአድማጮቼ ጋር እንዲያጋሩ። ዶክተር ዮናስ ለረጅም ጊዜ የዓለም ባንክ ባልደረባ ሆነው አገልግለዋል። የሥራ ዘርፍ ኃላፊም ነበሩ። አሁን ሜሪላንድ የሚኖሩት ዶክተር ዮናስ የዩክሬንን ጉዳይ ከዳራው ተነስተው ያብራራሉ።
በዩክሬን ላይ የተፈጠረው ነገር ሰፋ ያለ አመለካከት የሚያስፈልገው ነው። አንዳንድ ሰዎች በተለይ የኢትዮጵያ ምሁራን ዳያስፖራም ያሉት ኢትዮጵያም ያሉት የራሻን ወረራ የመደገፍ ዝንባሌ ይታይባቸዋል። ብዙዎችም እንዲሁም የራሻን ደጋፊ ሆነው ሲጽፉ ይታያሉ። እኔ እንደማየው በሁለት አቅጣጫ ነው የማየው። አንደኛ የዩክሬን እና የራሻ ችግር አንደኛው ግሩፕ ማለትም ራሻ ወደ ኋላ የሚመለከት ነው። የዩክሬን ኃይል ደግሞ ስለ ፊውቸር የሚያስብ ኃይሎች ናቸው። ወደ ኋላ በሚያስብና ወደፊት በሚያስብ ኃይሎች መካከል ያለ ግጭት ነው። እንደምናውቀው በ1990 ዓመተ ምህረት ሶቪየት ህብረት በተሰባበረች ጊዜ ከ15 ከወጡት ውስጥ አንደኛው ዩክሬን ነበረ። የሶቪየት ህብረት የተሰባበረበት ወይም ኮላፕስ ያደረገበት አንዱ ትልቁ ችግር ምንድን ነበር? ኢኮኖሚያቸው የነሱን ምኞት ዓለምን እንገዛለን ወይንም ደግሞ አሜሪካንን በዓለም ዙሪያ እንወዳደራለን የሚለውን አምቢሽናቸውን ኢኮኖሚያቸው መሸከም አልቻለም። ኢኮኖሚያቸው ኮላፕስ አደረገ፣ ከአሜሪካ ጋር በሚያደርጉት የጦር ፍክክር ማለት ነው። አሁን የሆነው ምንድን ነው? በተለይ እንግዲህ እንደሚታወቀው የራሻ ኢኮኖሚ እንደ ቻይና ኢኮኖሚ፣ እንደ ጃፓን፣ እንደ ዩሮፒያን ወይንም እንደ ኮሪያ አይነት ኢኮኖሚ በዲቨሎፕመንት ወይንም በቴክኖሎጂ ላይ የታነጸ አይደለም። አሁንም ልክ እንደ ደሃ ሀገር ወይ ቤንዚን ሸጠው ነው ወይ ይሄ ናቹራል ጋስ የሚሉትን ሸጠው ነው ወይንም ስንዴ ሸጠው ነው የሚኖሩት። ስለዚህ ኢኮኖሚያቸው አሁን በጣም ደካማ ነው። በነፍስ ጂዲፒ ፐር ካፒታ የምትለው ማለት ነው 10,100 ነው። ይሄ ማለት ትንሽ ከነ ብራዚል እና ከሳውዝ አፍሪካ ከፍ ያለ ነው። የኮሪያን ኢኮኖሚ 1/3 ነው ማለት ነው። በግለሰብ ደረጃ ኢኮኖሚያቸውን ስትመለከት አምቢሽናቸው ግን አሁንም ዓለምን እናስተዳድራለን ወይንም የዓለም አንድ ትልቅ ኃይል ተብለን ዓለምኛን መቀበል አለበት የሚለው ምኞታቸው ግን ሰፊ ነው። ለዛም ያለ የሌላቸውን ሀብት በመሳሪያ ላይ ነው የሚያወጡት። እንግዲህ ለምንድን ነው ወደኋላ አንዱ የሚመለከት አንዱ ወደፊት የሚመለከት የምልህ ዩክሬን የኢኮኖሚ ሁኔታቸውን ሲያዩ ከራሻ ጋር አብሮ መሄድ ሊያሳድጋቸው እንደማይችል ገብቷቸዋል። ስለዚህ ወደ ዌስቱ መሄድ ፈለጉ። በቴክኖሎጂ ማደግ የሚችሉት ኢኮኖሚያቸውን ሊያሳድጉና ማሁን ሚድል ኢንካም ናቸው። ከሚድል ኢንካም ወጥተው
ለመካከለኛ ገቢ
መካከለኛ የኢኮኖሚ ወጥተው ሃያል ኢኮኖሚ ሊፈጥሩ የሚችሉት የዌስቱን የኢኮኖሚ አወቃቀር ሲከተሉ ነው። ወደፊት የሚመለከቷ አመለካከት ነው ምልህ ነው። የሩሲያ ችግር ከኛ ሀገር ችግር ጋር የሚገናኝበት መንገድ አለ። ምንድነው? ሩሲያ ሁሉ ጊዜ የምታዩ ወደኋላ ዞራ እኛ እኮ የዓለም እንደዚህ ነበር በሚል በኦልድ ናሽናሊዝም ወደኋላ በቀረ ናሽናሊዝም ላይ የተመሰረተ ነው። ይሄ አንዱ ለምሳሌ የኛ ትልቁ ችግራችን ሁሉ ጊዜ የምናወራው ስለ ላሊበላ ነው። ሁሉ ጊዜ የምናወራው ስለ አክሱም ነው። ሁሉ ጊዜ የምናወራው ስለ አድዋ ነው። አሁን ያለንበትን ግን በአለም ውስጥ እኮኛ በጣም ድሆች ነን። እስቲ ስላለፈው እንተውና አሁን ሀገራችንን ህዝባችንን እንዴት ነው ከድህነት የምናወጣው? ይሄ ስለ ድሮ የቀረው ናሽናሊዝም ፉከራውን ምናምኑን ቀርቶን ትተን በአለም ውስጥ ደሃ የምንባል ሀገር ነንና እንዴት አድርገን ነው ከዛ የምንወጣው ወደሚለው ወደፊት የማየቱን ሳይሆን ወደኋላ ተመልሰን ኦሮሞውም ስለ ገዳ ሲያወራ ትሰማዋለህ፣ ትግሬውም ስለ ዮሐንስ ሲያወራ ትሰማዋለህ፣ አማራውም ስለ ሚኒሊክ ሲያወራ ትሰማዋለህ። ያንን ነው እንግዲህ ወደፊትና ወደኋላ ያሉ ኃይሎች ትግል ነው የምልህ።
ነገር ግን ዶክተር ዮናስ አሁን በተፈጠረው ትንቅንቅ ውስጥ ወይም መፋጠጥ ውስጥ አሁን እርስዎ ያነሱት የዩክሬን ከሩሲያ የመራቅ ሁኔታ የፈጠረው አይደለም የሚሉ አሉ። ይልቅ የምዕራቡ ዓለም ወደ ሩሲያ የመጠጋት የመጋፋት አዝማሚያ የፈጠረው ነው ብለው የሚከራከሩ አሉ። ይህን እንዴት ነው እርስዎ የሚያዩት?
እሱ ትክክል ነው። ምንድን ነው መሰለህ፣ እንዲሁም ብዙዎች እንግዲህ ትንሽ የሚያችን ጠና ያለም እናስታውሰው የኪዩባ ክራይሲስ ወይም የኪዩባ ችግር በአሜሪካና በራሽያ ጊዜ የተፈጠረው። ራሽያ አሜሪካን ጎን ያለች ሀገር ኪዩባ ላይ መጥተው ሚሳይል መትከል ፈለጉ። አሜሪካኖች ደግሞ እኛ አጠገብ አንጠታችሁ መሳሪያ አትተክሉም በሚል ነበረ ኦልሞስት እስከ ኒውክሌር ጦርነት ሊጀምሩ ይችላሉ ተብሎ ፍራቻ የነበረው። በኋላ ግን ያንን መጨረሻ ላይ አንደኛ የአሜሪካን ጥያቄና አሁን ያለው የሩሲያ ጥያቄ የተለያየ ነበረ። የአሜሪካ ጥያቄ የዛን ጊዜ አምጥታችሁ አትትከሉብን እኛ ጋር የሚለው ነው እንጂ ኪዩባ የእናንተ ደጋፊ ለምን ሆነ ወይንም ደግሞ ኪዩባ ከእናንተ ጋር ለምን አበረ የሚለው አልነበረም። እሱን በኢኮኖሚ ማዕቀብ ምናምን አገልለውታል ኪዩባን። አሁን የራሻ ችግሩ ምንድን ነው? በሁለት ነገር ነው ያለው። አንደኛው ልክ አሜሪካኖቹ ኮንሰርንድ እንደነበሩ የኔቶ የገፉ መምጣት ወደ ራሻ አካባቢ ሊያስጨንቀውም ናሽናል ሴኩሪቲ ነው ብሎም ሊያነሳ የሚችልበት ግራውንድ አለው። በአሁን ባለው ጂኦፖለቲካል ሁኔታ ላይ በምትመለከትበት ጊዜ ግን የራሻ ከዛ ያለፈ ነው። ያነሱት ጥያቄ መጀመሪያውን የተመለከትክ እንደሆነ ዩክሬንን ብቻ ኔቶ ውስጥ እንዳይገባ ማለት ብቻ ሳይሆን ሌሎች ኦሬዲ የገቡ ድሮ ከራሻ ጋር የነበሩ ከሶቪየት ህብረት ውስጥ የነበሩ አሁን ግን ባለፈው 10 15 20 አመት ኔቶን የገቡትን ሁሉ መውጣት አለባቸው እስከ ማለት ነበረ ጥያቄው የመጣው። የራሻኖቹ አንድ ትልቁ ፍራቻ ምንድነው? ዩክሬን በዲሞክራሲ የሚገዛ ሀገር እየሆነ በሚመጣበት ጊዜ ራሻ ደግሞ ዲሞክራሲን አይፈልጉም። የዲክታተር ሲስተም ነው፣ የአምባገነኖች አመራር ነው። እነዛ ሁሉ ሰፋ ያሉ ገጽታ አላቸው። ይሄ ጥያቄ በኔጎሼሽን መፈታት ይችል ነበር፣ ልክ የኪዩባ ክራይሲስ እንደነበረው ጊዜ ማለት ነው። የዛን ጊዜ ምንድን ነው ያደረጉት? የተስማሙበት ራሻም ኪዩባ ላይ አምጥታ እንዳትተክል ሚሳይል፣ አሜሪካ ደግሞ የዛን ጊዜ ዩሮፕ ውስጥ ወደ ራሽያ ተጠግቶ የነበራት ሚሳይል ኦልሬዲ የተተከለ ነበረ። አሜሪካ ደግሞ እሱን ነቅላ ወደ ሌላ ቦታ እንድትሄድ ነበረ። አሁን ኔጎሼሽኑ እየሄደ ያለ አሜሪካኖቹም ዩሮፒያኖቹም ዩክሬን ኔቶን ለመደባለቅ እሱ መብቱ ነው፣ እሱ የነሱ ምርጫ ነው። ሆኖም ግን የእናንተ ፍራቻ እዚህ ምን አይነት መሳሪያ ጎናችን አምጥታችሁ ወይንም ደግሞ እኛ ቦርደር ላይ አምጥታችሁ ትተክላላችሁ የሚለው ነገር እኮ አሜሪካኖችም ዩሮፒያኖችም ዲስከስ ለማድረግ ሬዲ ነበሩ።
ከዚህ በፊት ቅድም እንደገለጹት ሶቪየት ህብረት ስትፈርስ ወይም ስትበታተን ኔቶ ወደ ምስራቅ እንደማይገፋ ይነጋገሩ ነበር። ነገር ግን ከዛ በኋላ በመጡት አመታት ብዙዎቹ ሀገሮች ቅድም እንዳሉት የሶቪየት ህብረት አባል የነበሩም የቦልቲክ ሀገሮችን ለምሳሌ መውሰድ ይቻላል፣ ወይም ደግሞ በዛ ምህዋር ውስጥ ከነበሩት ሀገሮች እንደነ ፖላንድ አይነቶችን መውሰድ ይቻላል ወደ ኔቶ ተቀላቅለው ገብተዋል። ምዕራቡ ቃሉን አልጠበቀም የሚል ሐሳብ ነው ያላቸው እና ያን ጊዜ ያልጠበቃችሁትን ሐሳብ ዩክሬን ላይ አሁን ልታስፈጽሙ ነው። መነጋገር አይሰራም፣ የምንነጋገረው ዩክሬን ነጻ ግዛት ከሆነች ብቻ ነው ወይም ደግሞ ገለልተኛ ምድር እንደማለት ነው ከሆነች ብቻ ነው የሚል አቋም ነው ያላቸው። ይህንን ማድረግ ይችል ነበር እንዴ ምዕራቡ? ኔቶ ዩናይትድ ስቴትስም ለቶን ትችላለች እንዲህ አይነት ድርድር ውስጥ መግባት ሲችሉ ነበር እንዴ?
እንግዲህ በመጀመሪያ ደረጃ ያነሳው ትልቅ ነጥብ አለ። ምንድነው? በ1990 በፈረንጆቹ የሶቪየት ህብረት በፈረሰችበት ጊዜ አሜሪካኖቹ በየሚቲንጉ ላይ አሹራንስ ሰጥተዋቸዋል። አትሊስት በሁለት በተለያየ ጊዜ በምንም አይነትኛ ወደ እናንተ ጋር አንገፋም፣ ይሄ የኔቶ ሜምበርሺፕ እንዲሁም ራሽያን እኛ ጋር አብረን ኢንክሉድ ነው እንጂ ምናደርገው ራሽያን ኤክስክሉድ ልናደርግ ፍላጎቱ የለንም የሚል አሹራንስ ተሰጥቷቸው ነበር። ያ አሹራንስ ግን it was never signed you know ብዙ ጊዜ ሀገሮች እንትን በሚያደርጉበት ጊዜ ትሪቲ ትጽፋለህ፣ ትስማማለህ፣ ትፈራረማለህ። እዛ ላይ ደግሞ you know give and take ነው፣ አንተ የምትሰጠው አለ ከአንተ የምትቀበለው አለ። የህግ ቋሚነት ባለው መንገድ ስምምነት የለም። በየዲስከሽኑ ላይ ግን አሜሪካኖቹ እንደዛ እንዳሉ ብዙ ቦታ ላይ ተጽፏል። አናልፍም እናንተ ጋር አንገባም የሚል ግን ሁለት ነገር የተፈጠሩ አሉ። ያ ሁለት ነገር የተፈጠሩ የሚባል ምንድን ነው? ፑቲን ከመምጣቱ በፊት የነበረው ኢንቫይሮንመንት እና ፑቲን ከመጣ በኋላ የነበሩት ኢንቫይሮንመንቶች የተለያዩ ናቸው። ፑቲን ከመምጣቱ በፊት የራሽያም አማካሄድ ምንድን ነበረ? እነ ጎርባቸቭም እንትን ያደረጉት እኛ እኮ በቴክኖሎጂ ለመሳሪያ የምናውለውን ቴክኖሎጂ ለኢኮኖሚ ብናውል የተማረ ኃይል አለን። ናቹራል ሪሶርስ አምላክ አንድ ካደላቸው አገሮች ውስጥ በናቹራል ሪሶርስ እንደምታውቀው ራሽያ ነው። ይነው እዚህ ጋር ቆፈር ቆፈር ስታደርግ የናቹራል ጋስ አለ። ዞር ብለህ ቆፈር ቆፈር ስታደርግ ቤንዚን አለ። በጣም ደግሞ ለምርትና ሄል አግሪካልቸር በጣም የሰፋ አገር ነው። እዛ ላይ ፎከስ እናደርጋለን የሚል ነበረ ፕላናችን። በኋላ ግን ፑቲን ከመጣ በኋላ በ1990 ዓመተ ምህረት የተደረገው የሶቪየት ህብረት መፍረስ በጣም የሚያሳዝንና ለሶቪየት ዩኒየን ትልቅ ሎስ ነው ብሎ የሚያምን መሪ መጣ ማለት ነው። ያንን ከመጣ በኋላ ወደ ድሮ ወደ ነበርንበት ቦታ መሄድ አለብን የሚል ምኞት እና ፍላጎት ነበረው። ገና ሲመጣ ጀምሮ ግሩም እንደነው ገና ስልጣን ላይ ከመስቲ በመጣበት ጊዜ የራሽያ ኢኮኖሚ በጣም የደቀቀ ነበረ። ከራሱ አልፎ እንደዚህ ወደ ሌላ ሀገር ላይ ሲቱን የሚያዞርበት አይነት ኢንቫይሮንመንታል ነበረው ኢኮኖሚክሊ።
አዎ ለሰራተኞቻቸውና ለወታደሮቻቸውም እንኳን መክፈል ያቃታቸው ጊዜ ነበር።
አዎ አሁን ምን ይሆናል መሰለህ? ኢኮኖሚው ያደገ ሲመጣ ወይስ ኢኮኖሚው ደግሞ ያደገበት ኢኮኖሚያቸውን አሳድገው ሳይሆን የናቹራል ጋዝና የቤንዚን የክሩድ ኦይል ዋጋ በጣም እየናረ ሲመጣ ኢኮኖሚያቸው ያደገ መምጣት ጀመረ። የራሽያን ኢኮኖሚ አይተው እንደሆነ ሲያድግም ሲወድቅም አብሮ ከቤንዚን ዋጋ ጋር ነው። ያ ኢኮኖሚያቸው በጣም ያደገ በመጣበት ጊዜ ይሄ ሰውዬ ከራሽያ አልፎ የውጭ አምቢሽን ማሳየት ጀመረ። የዛን ጊዜ ዙሪያውን ያሉት ድሮ ሶቪየት ህብረት ውስጥ የነበሩት ሀገሮች ኮንሰርንድ መሆን ጀመሩ። ይሄ ሰውዬ አሁን ባለበት ሁኔታ እየቀጠለ ሲሄደ ነገና ተነጎዲያ እኛን ይውጠናል ከሚል እነዚህ አገሮቹ ከኔቶ ጋራ ቢያብሩ እንደማይነካቸው ስለፈለጉ የሀገራቸው ኢንተረስት ያ ሆነ ማለት ነው። በሁለተኛው ደረጃ ደግሞ የአሜሪካንና የዌስቱን ደግሞ የተመለከትከው እንደሆነ ኮልድ ዎሩን አሸንፈናል፣ አሁን ይሄ ሰውዬ መልሶ ድሮ ወደ ነበረበት ቦታ ሊወስደው ስለሆነ የኛ ስትራቴጂ መሆን ያለበት ኢኮኖሚው የሱ ሳያድግ አምቢሽኑ እየሰፋ ሳይመጣ ዙሪያውን ያሉት ሀገሮች ኔቶ ውስጥ መክተት ነው ተባለ። እንግዲህ ይሄንን ሁሉ ስትመለከተው ሁሉም ሀገር የራሱ ስትራቴጂክ ኢንትረስት አለው ኢንትረስቱን አድቫንስ የሚያደርግበት። በዛ መንገድ እነዚህ የሶቪየት ህብረት አካል የነበሩ ኃይሎችና የምዕራባውያን ኃይሎች ኢንትረስት አንድ እየሆነ መጣ። ስለዚህ ያንን ኃይል ፈጠሩ። ለኛ ግን አሁን ይሄ ራሽያ እያደረገ ያለው በጣም የሚያስፈራ ነገር ነው። በተለይ ለትንንሽ ሀገሮችና ለደሃ ሀገሮች ዓለም አውግዞ ካላስቆመው በስተቀር ነገና ተነጎዳ በእንደ ኢትዮጵያ አይነት ሀገሮች ላይ ሊመጣ የሚችለውን ጉዳት መገንዘብ ከባድ አይሆንም።
አመሰግናለሁ ዶክተር ዮናስን። ሌሎችም ነጥቦችን አንስተናል። ዌብሳይትና ማህበራዊ ገጾቻችን ላይ ያዳምጧቸው። ሰሞኑን ተሰይሞ የነበረው የተባበሩት መንግስታት ድርጅት አስቸኳይ ጠቅላላ ጉባኤ ባሳለፈው ውሳኔ ሩሲያ በዩክሬን ላይ የፈጸመችውን ወረራ አውግዞ በአፋጣኝ ለቃ እንድትወጣ አሳስቧል። የውሳኔ ሐሳቡን ረቂቅ ተቃውመው ድምጽ ከሰጡ አምስት ሀገሮች ኤርትራ አንዷ ነች። የኤርትራ ባለስልጣናት ሐሳብ ምን ይሆን ሲል ባልደረባዬ አብርሃም ዘሬ ካናዳ ወደሚገኙት ትውልደ ኤርትራ የኩዊንስ ዩኒቨርሲቲ የታሪክ መምህር ፕሮፌሰር አወት ወልደ ሚካኤል ደውሎ አነጋግሯቸዋል። ቆንጅታየ የአብርሃምን ጥያቄዎችና የፕሮፌሰር አወትን መልስና ትንታኔ እንደሚከተለው አቀናብራለች።
ፕሮፌሰር አወት ይመልሳሉ። Thank you, Abraham, for the invitation. The Eritrean government released a statement which it presented also on the floor of the General Assembly in which
Abraham ለቃለ መጠይቁ ስለጋበዝከኝ አመሰግናለሁ። የኤርትራ መንግስት በጉዳዩ ላይ በወጣውና በጠቅላላ ጉባኤው ላይም ባሰራጨው መግለጫ የወሰደው አቋም በሀገሮች ሉዓላዊነትና የግዛት አንድነት መርህ ያለው እምነት መሆኑን ገልጿል። ወዳንዶ ገን ያጋደለ ማቀምም እንደማይቀበል ይልቁንም በዲፕሎማሲ እንደሚያምን ነው የገለጸው።
ኤርትራ መንግስት በኩል ስለተወሰደው አቋም የተሰጠው ማብራሪያ ይሄ ነው ካሉ በኋላ ፕሮፌሰር አወት ይሁንና አሉ አስከተለው።
The resolution of the United Nations General Assembly did not shut the door on
የመንግስታቱ ድርጅት ጠቅላላ ጉባኤ ወረራውን ከመውገዝና የዩክሬንን ነጻነትና ሉዓላዊነት እንዲከበር ከመጠየቁ ውጪ በዲፕሎማሲ ጥረቶች ላይ በሩን አልዘጋም። ሩሲያ ላይ አንድም አቀብ አልጣለም። በዚህ ላይ የኤርትራ መግለጫ ምንም አላለም።
ኤርትራ ውሳኔውን ተቃውማ ድምጽ መስጠቷ በመንግስቱና በኤርትራ ህዝብ ላይ በክልላዊም ሆነ በብሔራዊ ደረጃ ሊያመጣ የሚችለው መዘዝ ይኖራል ወይ? አብርሃም ለፕሮፌሰር አወት ያስከተለላቸው ጥያቄ ነበር።
It's hard to say what immediate intermediate repercussions this vote may have, but it shows
እንደምጽ መስጠቷ በቅርብ ጊዜ ውስጥ ቆይቶ ምን ሊያስከትል እንደሚችል መናገር ያስቸግራል። ነገር ግን ጉዳዩ ኤርትራ አገዛዝን እውነተኛ ባህሪ የሚያንጸባርቅ ነው። ኤርትራ ራሷ በትላልቅ ዓለም አቀፍ ኃያላን ከሚደገፍ ጎረቤት ሀገር ጭቆና ነጻ ለማውጣት የታገለች ሀገር ከመሆኑ አንጻር ሲታይ በተለይ ነገሩን ያጎለዋል።
That such a country that fought for 30 years for independence and remains on standby to presumably to defend itself against such bigger
ለ30 አመት የነጻነት ትግል ያካሄደችና አሁንም ጠንከር ካሉ ተጽኖ አሳዳሪ ኃይሎች ራሷን ለመከላከል በተጠንቀቅ ላይ ያለች ሀገር ሆና ሳለ የትንሽ ሀገር ሉዓላዊነትና የግዛት አንድነት እንዳይጣስ የሚተላለፉ ውሳኔዎች የሚቃወም አቋም መያዟ የሚያስደነግጥ ነገር ነው።
ኤርትራ ተገቢውን የነጻነት ትግሏን ያካሄደችበትን መሰረታዊ መርሆም የሚቃረን ነው ያሉት ፕሮፌሰር አወት አክለው
It potentially in the future undermines Eritrea's moral ground to defend itself against similar incursions or
ወደፊት ኤርትራ ከክልላዊ ወይንም ከዓለም አቀፍ ኃያላን ጥቃት ቢሰነዘርባት ለመከላከል የሞራል መሰረት ሊያሳጣትም ይችላል።
ኤርትራ ከወራሪ ጎን መቆሟን ለማመን ያዳግታል ነው ያሉት ፕሮፌሰሩ።
Regionally in the continent as well as globally it defies reason that a country like Eritrea
በክልላዊ በሀገራዊም ሆነ ዓለም አቀፍ መልኩ ቢታይ ኤርትራ በሕግ የበላይነት በዲፕሎማሲና ራስንም ጎረቤቶችንና በአጠቃላይ የዓለም ሀገሮችን ማክበር ተገቢ መሆኑን ማመን የሚገባት ሀገር ናት።
ነገር ግን ከወራሪ ጎን መቆምን መርጣ ወረራው ይገታ የተወረረች ሀገር ሉዓላዊነት ይከበር ለማለት ፈቃደኛ አለመሆኗን ለማመን የሚያዳግት ነው ብለዋል። እነዚህ መርሆች አሉ አያይዘው
These are the pillars of the current international system those are the foundations of the united nations
እነዚህ ዓለም አቀፍ ስርዓት መሰረቶች ናቸው የተባበሩት መንግስታት ድርጅት መሰረቶች ናቸው ኤርትራ መንግስት ባንድ በኩል በይፋ ለነዚህ መርሆች የቆምኩ ነኝ ይላል በሌላ በኩል እነዛ ነው መርሆች የሚጥስ ሀገር ጎን በመቆም ያወጣው መግለጫ አስመሳይነት ነው
በሌላ በኩል ደግሞ ባልደረባዬ ተወልደ ወልደ ገብርኤል ወደ ኦክላንድ ካሊፎርኒያ ደውሎ የፖለቲካ ምሁርና ተንታኙን ኤርትራዊ አሜሪካዊ አላዛር አብርሃምን አነጋግሯል አቶ አላዛር በሚኖሩባት ኦክላንድ የመንግስት ሰራተኛ ናቸው። ኤርትራ በዩክሬን ጉዳይ ላይ የወሰደችው አቋም ድርድርና ዲፕሎማሲ እንጂ ጣልቃ ገብነትና የኃይል እርምጃ መፍትሄ እንደማይሆኑ የሚያሳይ የቆየ የነጻ መስመሯ ነጸብራቅ ነው ብለዋል።
ስለምንታይ አይተኩነንን ዝብልፍቶ ብዙሃት ሀገራትን ሀያላትን ስለዘድ መጻፈተ ድምጽ
ለምን አታወግዝም ለሚለው ጥያቄ ኤርትራ ድምጽ የምትሰጠው ሀያላን ሀገሮች ድጋፍ ስለሰጡ ልደግፍ ወይም ደከም ያሉት ስለተቃወሙ ልቃወም በሚል መርህ አይደለም። ኤርትራ ነጻ ፖለቲካዊ መስመር የምትከተል ሀገር ናት። በየትኛው ጊዜና ወቅት ለማንም አጎብድዳ ወይም በአድርባይነት ተሰልፋ አታውቅም። ስለዚህ ኤርትራ እያለች ያለችው የማንም ሀገር ሉዓላዊነት ሊጠበቅ ይገባል፣ በዩክሬን ጉዳይ ግን የግጭቱ መነሻና መዘዝ የሆኑት ሀገሮች ተመልሰው በጠንቁ ውስጥ እጃቸው እንደሌለና ውሎችን አስቀድመው እንዳላፈረሱ በመምሰል ሀገሮችን በተለያየ ዘዴ ማስፈራራትና ድምጽ በመስጠት እንዲደግፏቸው ማድረግ ትክክል አይደለም የሚል ነው ብለዋል። አልአዛር ይቀጥሉና ኤርትራ የውሳኔውን ረቂቅ ባለመደገፏ ሩሲያ በዩክሬን ላይ የፈጸመችውን ወረራ ተደግፋለች ማለት እንዳልሆነ ይናገራሉ።
ትግፋላ ማለት አይኮነትም። መርገጽያ ግን እንታይ ተሐዲድን ሸርሕን ማዕቀብን ችግር ፈትሕ ይፈልጥን ምናትናት ተመክረውን
ኤርትራ የሰጠችው ድምጽ ማስፈራሪያ አሻጥርና ማዕቀብ ችግሮችን ፈተው አያውቁም። ይልቅ ችግሮችን በማባባስ ቁጥር ስፍር የሌለው እልቂት ነው የሚያስከትሉት ከሚል የቆየና ነጻ የሆነ አቋማዋ በመነሳት በድርድርና በዲፕሎማሲ ይፈታ ነው እያለች ያለችው ብለዋል። አሁን ራሱ የዩክሬን ፕሬዝዳንት ሚያንጸባረቀ ያለው ይህንኑ ነው ብለዋል አላዛር በማከል።
አንተ ማዕኩም ይናድ ሕጅ ብላለሁ ልክ ኤርትራ ዝበሉት ተኮዩ ንዑንላ
እኛን ገፋፍታችሁ ኋላ ላይ ብቻችንን ተዋችሁ አሁን ኑ እንደራደር ያለ ነው። ኤርትራም እንደሱ ነው ያለችው። መፍትሄውም ይሄው ነው። ግጭትና እገዳ በኤርትራ ላይ ምንም ውጤት እንዳላመጡ እያየነው ነው። በሌሎች ሀገሮች ላይም እንዲሁ ያመጡት ውጤት የለም ብለዋል።
ናጻ ህርያ ናጻ ፖለቲካው መስመር ስለዘለ
እናስ በዚህ አቋሟ ምክንያት ይደርስብኛል ብላ የምትሰጋው ነገር የለም ኤርትራ? ድምጽ ተአቅቦም ይቻል ነበር እኮ።
ድምጽ ተአቅቦ ማለት እንታይ ማለት ነው? አይሰረዳንን ማለት ነው? እዝሁነታት አይፈለጥቆን ማለት
ነው? ድምጽ ተአቅቦ ምንድነው? አላውቀውም ወይም አልገባኝም ማለት ነው? ወይስ ግዜ ስጡኝ ላስብበት ማለት ነው ሲሉ ይጠይቃሉ አቶ አላዛር። ከተለውም ግልጽ አቋም ያልወሰዱትን ሀገሮች መውቀስ ወይም ማማት አልፈልግም። ጉዳዩ ግን ግልጽ ነው ብለዋል። ኤርትራ የሰጠችው ድምጽ እየተካሄደ ያለው ትክክል አይደለም ስትል አቋሟን በግልጽ ማስቀመጥ ስላለባት ነው። ኤርትራ ድምጿን ከአብዛኞቹ ሀገሮች ጋር ሆና ባለመስጠቷ የሚቀርባት ነገር የለም። እንደ ቻይና ያሉ ከአሜሪካ ጋር በትሪሊዮን ዶላር የሚቆጠር የንግድ ትስስር ያላቸው ወይም በሃያላኑ በባላ ተደግፈው የሚኖሩ ሀገሮች ተአቅቦን ሊመርጡ ይችላሉ። ኤርትራ ግን ማዕቀብ ላይ የቆየችና አሁንም ያለች ሀገር ናት።
እንታ ይህባት ለዝነበራ እንክላአ
ምን ሲሰጧት ስለነበሩ ነው የሚከለከሏት። ነጻ ሆና ይህንን ድምጽ በመስጠቷ የሚቀርባት ነገር የለም። ኤርትራ ነጻ መስመሯን ተከትላ ከባዱን መከራ ተሻግራዋለች። እያዘገመችም ቢሆን የምትፈልገው እድገት ላይ ትደርሳለች ብለዋል አላዛር። ክቡራትና ክቡራን እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ሰለሞን አባተ ነኝ እያስተናገድኳችሁ ያለሁት። ወደ ተከታዩ ቅንብር እንሸጋገር። አጫጭር መረጃ። ዛሬ ዩናይትድ ስቴትስ በአብዛኛው ክፍሏ የሰዓት ለውጥ አድርጋለች። የቀን ብርሃን ቁጠባ ይባላል። ይህ ጊዜ በየዓመቱ ለ34 ሳምንታት የሚዘልቅ ሲሆን ቀኑ ከሚያጥርበት የክረምት መዳረሻ የክረምቱ ጨለማ መግፈፍ እስከሚጀምርበት የመጸው መባቻ ይዘልቃል። ይህ በእንግሊዝኛው daylight saving time ወይም በመጻር DST የሚባል ቀመር ዛሬ ማለዳ ከሌሊቱ 8 ሰዓት ላይ ሰዓቶች ሁሉ ከሌሊቱ 9 ሰዓት አሳይተዋል። አንድ ሰዓት ዘለለ። ከሌሊቱ 8 ሰዓት የሚባል አልነበረም። በአዲስ አበባና በዋሽንግተን ዲሲ መካከል ያለው የጊዜ ልዩነት ከ8 ሰዓት ወደ 7 ሰዓት ተመልሷል። በርግጥ አሜሪካ ውስጥም ሃዋይ አብዛኛው የአሪዞና ግዛት አካባቢ ፖርቶ ሪኮ ዩኤስ ቨርጂን ደሴቶች ሰሜን ማሪያና ደሴቶች ጓም አሜሪካን ሳሞዋ ልክ እንደ ኢትዮጵያ ሁሉ እንዲህ አይነት የሰዓት ወደፊትና ወደኋላ የላቸውም። አንድም ባህሩ ራብራጃ ውስጥ የሚገኙ አሊያም እጅግ የቀረቡ ናቸውና ሚሼል ዶኖስትራዳም በአውሮፓ አቆጣጠር ዲሴምበር 14 ወይም ዲሴምበር 21 1503 ዓመተ ምህረት ተወልዶ ጁላይ 1 ወይም 2566 ያረፈ ፈረንሳዊ ኮከብ ቆጣሪ፣ ሐኪም፣ ጸሐፊ፣ ተርጓሚ፣ ትንቢት ተናጋሪ ነበር። የልደትና የህልፈቱ ቀናት በወይም የታጀቡት የተለያዩ ምንጮች የተለያዩ ቀናትን ስለሚጠቅሱ ነው። በኢትዮጵያ አቆጣጠር ታህሳስ 5 ወይም ታህሳስ 12 1496 ተወልዶ እስከ ሰኔ 24 ወይም 25 1558 ዓመተ ምህረት በዚች ምድር ላይ ኖሯል፣ ተመላልሷል። የመጨረሻ ስሙ ዶኖስትራዳም ወደ ላቲን ተቀርቶ ኖስትራዳመስ ወይም ኖስትራዳሙስ እየተባለ ይጠራል። በ1555 ዓመተ ምህረት በአውሮፓ ያወጣው ትንቢቶች ወይም ፕሮፌሲዝ መጽሐፉ 942 ሩባያት ባለ 4 ስንኝ ግጥሞች የሰፈሩበት ነው። እነዚህ ሩባያት የዓለም መጻኢ ዕጣ ፈንታን ቀድመው የተናገሩ ብዙዎቹም ባለፉት 450 ዓመታት በሰው ልጅ ታሪክ ውስጥ የታዩ ናቸው እየተባለ ይነገርለታል። ዛሬ ስለ ኖስትራዳመስ ከዚህ በላይ አለበል የኢትዮጵያ ኖስትራዳመስ ይሻለውና
ሰውየው 200 ዓመት ቢያልፋቸውም አሁንም ድረስ አሉ። በአካል ሳይሆን በመንፈስ ወሎዮች ጌታው የሚል ማቆላመጫ የሚቀጥሉላቸው ሼህ ሁሴን ጅብሪል በትንቢት ነጋሪነታቸው፣ በአማረ ገጣሚነታቸው፣ በተጽዕኖ ፈጣሪ የሃይማኖት አባትነታቸው ብዙዎች እንደሚስማሙበት ከዘመናቸው ቀድሞ የበቀሉ ናቸው። በዚች ምድር በቆዩባት 97 ዓመታት ለትውልዱ ቁም ነገር ቋጥረው ስንቅ ያቆዩ ድንቅ ኢትዮጵያዊ የሼህ ሁሴን ገጥሞች ከሃይማኖት ልጓም ይወጡ ከዘመን ቅባት የጸዱ ለመሆናቸው ማሳያ በደሴ ከተማ ኗሪና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት የሆኑት መርጌታ ሙጎስ መኮንን ማሳያ ናቸው። የሰሙትንና ያነበቡትን ቃል በቃል ይወርዱታል። መርጌታው ያለንቀፋት
አድኛ ታልቀና የማታ የማታ ገበያ ይውላል የሳንሸመታ አንድ ዛፍ ይመጣል ከኢየሩሳሌም ሽታ የሚጣፍጥ ቁመቱ ረጅም እሱን ያልተከለ እንዴት ይለድም ፈረስ ደህና ሰንበት አላህ ይሁንህ ነጫበሻ ገብቶ ጉዳይ ሸከመህ እግሩ እንደሙቀጫ የሚንከባለል በሄዳይ ታክተው አቀበት ቁልቁል እሱን የገዛ ሰው ከቶ ምንም አይል ከሰማዩ በታች ከምድሩ በላይ ላይ መንገድ አብጅተዋል ተጠንቀቅ አንታላህ ወዳንተ መጥተዋል።
ደሴ ላይ ያለው መስፍን አራጌ መርጌታን ምሁር የአካባቢውን ሰዎች ያነበቡ የሰሙ ሌሎችንም አናግሮ ጠቀም ያለ ዘገባ ይዟል። አዳምጡት።
ከደቡብ ወሎ መቀደላ ወረዳ ዋና ከተማ ማሻ ሰሜናዊ ምስራቅ አቅጣጫ 20 ኪሎ ሜትር ገደማ ርቀት ላይ ወደምትገኘው ባውሽ ቀበሌ ለግርም ለተሽከርካሪም ምቹ ባልሆነው መንገድ የሚደረገው የአንድ ሰዓት ተኩል ጉዞ እጅጉን አድካሚ ነው። ግና ታሪካዊው ሰው የኖሩበት ታሪካዊ ስፍራ ላይ ሲደርሱ ድካም ራሱ ይደክማል። ይችን ምድር የተቀላቀሉባትን 203ኛ ዓመት ለመዘከር በትውልድ በእድገትና በረፍታቸው ስፍራ ሰሞኑን የተዘጋጀው ልዩ የመታሰቢያ ፕሮግራም አራት አይና እየተባሉ የሚጠሩት ሊቅ በእዝነ ልቦና ለማሰብ ምቹ አጋጣሚ ነበር።
ለናጀው አባመተማ በኩል የምትፈጥፍ መከነከና የምታነጥፍ እጅግ ማትበጅ አውላት ዮሐንስ ዮሐንስ በቁብራች ምራች አላት አመጣትሽ የጅብሪስ ማራኪ
እዚህ ቦታ የሼህ ሁሴን ጅብሪል የመቃብር ስፍራ አለ። እዚህ ቦታ በዜማ የታጀበ ግጥማቸውን በምት የሚያደምቁበት በአካባቢው አጠራር ድቤ ወይም ከበሯቸው አለ። ከበሮቹ በብዙሃኑ ዘንድ ከወሎ ንጉስ ሚካኤል የተበረከቱ ናቸው ተብሎ ይታመናል። እዚህ ቦታ በዘር የሚቋጠሯቸው በመንፈስ የሚቆራኙዋቸው በርካቶች አሉ።
አንን እግዚአብሔር ይመስገን ወያትን ደርሳለን አታፈር የበርግገን አታፈር የበርግገን
አጃ
አናጀብ
እኮ አጀባጀው
ሼህ ሁሴን ጅብሪል ትናንት ላይ ቆመው ነገን ያዩበት መነጽር በዘመን ሂደት ውስጥ እውነትነቱን ያረጋገጠ አልፏል ሲሉ ታሪካቸውን በመጽሐፍ አስተናስነው ለንባብ ያበቁት ቦጋለ ተፈሪ ከትንታኔ ጋር ያቀርቡታል። ያጼ ቴዎድሮስን የመቅደላ ስንብት አይጉድ መቅደላ አይጉድ ሰንገላት ሰዎች አለቁና ዝንጀሮ ወረራት እኛ እንኳን ደርስላት አንገላግላት በማለት ቁጭትና ሐዘን በተጫጫነው ስሜት ነበር ቀድመው ተናገሩት። ደም ያፋሰሰውን የንጉስ ሚካኤልንና የሀብተ ጊዮርጊስን የ1909ን የሰገሌ ጦርነት ሰገሌ ሜዳ ላይ የመጣብን መርዶ በቀኝ እጁ ካራ በግራው ብርንዶ በማለት ተንብየውታል። አስገራሚው እንደ ታሪካቸው ጻፊ ቦጋለ ተፈሪ ሼህ ሁሴን እጅግ በስጋት ከተነበዩትና ለብዙዎች ልቂት ምክንያት ይሆናል ካሉት ጦርነት አንድ አመት ቀድመው ማለፋቸው ነው። ሼህ ሁሴን ጅብሪል ጣሊያን ከተታውጃ ጦር ሰብቃ ኢትዮጵያ ላይ እንደምትዘምት የተነበዩትም እንዲህ ብለው ነበር።
ከባህሩ ወዳ ክፉ ሰዎች አሉ ስራቸው ባለጌ አህያ የሚበሉ አበሻል መውረስ ሐሳብ ያስባሉ ሉ ድንጋይ ዶቄ ታርገው መንገድ የሚሰሩ ተታዘበኛለህ ሳይመጡ ቢቀሩ 5 አመት ገስተው ቶሎ ይወጣሉ። የሀበሻ መሬት ምን ያሸብርሻል ይመጣል ተፈሪ አሁን ያረጋሻል በታችኛው ደሴ በጠባሴት ኮሶ ሄደ ያሉት ቃ መጣ ተመልሶ ከወደቀ ወዲያ ተፈሪ አባነው ሶ በማለት ያባታቸው ለራስ መኮንን ትንቢቱን ነግረዋቸዋል።
የ1966ቱን አብዮት ካጼ ኃይለ ስላሴ ያጼነት ፍጻሜ ጋር አያይዘው የተነበዩት ድርጊቱ ከመፈጸሙ 70ና 80 አመታት በፊት መሆኑ የሰውየውን የላቀ ተሰጥኦ ባለቤትነት ያመለ ከታል።
ተፈሪ ሳትሞት ሳለች በህይወቷ ሀገሯን ወሰደው የጦር ሰራዊቷ አይጉድ አይጉር ለመሪ ሀገር የለው የተፈሪን ግቢ ተማሪ ጫጫረው 80 ያልቀና ሲሆን 3 አመት ተማሪ አፈረሰው የተፈሪን ቤት ግባ በቀላጤ ወጣ በቀላጤ ከተፈሪው ዳ ይባልም ሀጤ ተፈሪ መኮንን ትልቁ ልጃቸው አልጋውን ለማያዝ ያስባልባቸው የኋላ የኋላ ሀቲማም ይላቸው ማለት ስላስፋውስንም ተናግረዋል።
ለዚህም ይመስላል የሼህ ሁሴን ጅብሪልን ግጥሞች ለማረዳት ከስንን ቋጠሯቸው ቃላት ድርደራቸው ባለፈ ታሪክን በቀጡ የማወቅ ቀዳሚ መስፈሪያ ያስፈልጋል የሚሉት በወሎ ዩኒቨርሲቲ የፎክለርና ስነ ጽሁፍ መምህሩ ዶክተር ብርሃን አሰፋ።
ብዙዎቹ ግጥሞቻቸው ታሪካዊ ናቸው። ስለዚህ እነዚህ ለተፈክር የምትችለው ታሪክን በማወቅ ወይ ታሪክን በማንበብ ወይ ታሪክን የሚያንሱ በመጠየቅ ካልሆነ በስተቀር እንደው ተፈክራቸው አይደለም። ስለዚህ እሳቸው ግጥም ክብደታቸው እዚህ ላይ ነው። በቀላል ቃል በቀላል ቋንቋ ተገልጸው ግን ትርጉማቸውን ለማወቅ የግድ ታሪክ ማንበብ ታሪክን የሚያንሱ መጠየቅ ነው ደዋላ መሄድ የሚጠበቅ ባህል። ለምሳሌ አንድ ግጥም ላምጣልህ። ዮሐንስ ከድርቦሾች ጋር ጦርነት ለመቅጠም ወደ መተማ በሄዱ ጊዜ ንጉስ ሚካኤልን ተከትለዋቸው እና ራስ አሉላን ተከትለዋቸው አብሯቸው ሄደዋልና መተማ ላይ በጥይት ቆሰሉበት ሰዓትና መሞታቸው ቁርጥ እንደሆነ ሲታወቅ እሳቸው ጋር ሄዱትን ሰብስበው ወራሼ ራስ መንገሻ ነው። ራስ መንገሻ ማለት ራስ ጉግሳ የወንድማቸው ልጅ ነውና ንግስናውን ወራሽ እሱ ነውና እንደኔ ታዘዙት እንደኔ ተገልግሎት ብለው ተናግረው ነበር። አሁን ይሄ ኋለኛው ዘመን ላይ ነው። ይሄንን ዘመን እንዲህ ሊሆን እንደሚችል ግን ሼህ ጅብሪል ያውቁታል፣ ቀድሞ ያውቁታል። ከዛ በኋላ ምንድነው የሆነው? ንግስናቸው ወይ ወራሻቸው ራስ መንገሻ ሳይሆን ንግስናው ድማ ነው ሄደው ወደ ምኒልክ ነው ሄደው እና ይሄንን ምን አሉ? የዮሐንስ መቅሎ ጠፍታ በሌሊት ቀን ወደ ምኒልክ ተላዩዋት ይላሉ። አሁን ይሄንን ታሪክ ካላወቅ የዮሐንስ በቅሎ ጠፍታ በሌሊት ቀን ወደ ምኒልክ ተላዩዋት የሚለው ግጥም ብቻ ቢቀርብልህ የነገግራቸው ትርጉም አይገባ። ብዙ አለ የዚህ አይነት። ለምሳሌ አንድ ግጥም ላቅርብልህ። ሌላ ተወንዝ ጋር ቆመን የምንጠብቀው ባህር ሰንጦ ቀረ ይወጣል ያለው ሰው ብሏል። አሁን ይሄ ስለማን ነው የተነገረው? ስለምንድን ነው የተነገረው ብለን ብንጠይቅ የግድ እዛ ዘመን ላይ የተናገሩበት ዘመን ላይ ሄደን ለምን እንዳሉ ሰው ጠይቀን ወይ መጽሐፍ የታሪክ መጽሐፍ ታምበን ካልሆነ በስተቀር አይገባን። አሁን ይሄ የተነገረበት ምክንያት ምንድነው? የልጅ ኢያሱ አባት ንጉስ ሚካኤል ሰገሌ ላይ ጦርነት ገጥመው ተሸንፈዋል፣ ድል አልቀናቸውም እና ልጅ ኢያሱ የተረፈውን ጦር ሰብስቦ ደሴ ላይ መጡ። ደሴን ጦርነት ገጥመው ተሸነፉ። ከዛ ወደ መቅደላ ሄዱ። ከመቅደላ ማባረራቸው መጨረሻ ላይ አውሳ ሄዱ። እዛ እየኖሩ ያሉ ትግራይ ውስጥ ነው የተያዙት። ስለዚህ እሳቸው ነገር ከዛ በኋላ ስለማሟታቸውም ስለነበራቸውም ህይወት ብዙም ይወራ ነገር የሚታወቅ ነገር የለም። ትድብሱ ሆነ ይቀርውና ተወንዝ ዳር ቆመን የምንጠብቀው ባህር ሰንጦ ቀረ ይወጣል ያልነው ብሎ የተናገሩት ለዛ ነው።
አንዳንዶች የሼህ ሁሴን ግጥሞች አሁን ያለንበትን ነባራዊ እውነታ ያንጸባርቃሉ ማለታቸው አልቀረም። የፈረንጅስ ነገር አለው መመለሻ እኔን የቸገረኝ አበሻ ላበሻ የሚለውን ስንኛቸውን በማውሳት ወደፊት የሚሆነውንም በዝርዝር ጽፈውታል የሚሉ ወገኖች የመኖራቸውን ያህል ለሰሞናዊ ትኩረት መሳቢያ ሲሉ የሼሁ ያልሆኑ ግጥሞች በሼሁ እንደተጻፉ ተደርገው ይቀርባሉ የሚሉም አልጠፉ። የሼህ ሁሴን አራተኛ ትውልድ የሆኑትና ባሁሻ አካባቢ የሚኖሩት መሐመድ ሰይድ በሳቸው የተጻፈው ትክክለኛ ሰነድ እኛ ጋር አለ ባይ ናቸው።
ሳቡ ራሳችን ከትበን ያኖር ነው አለ ትክክለኛ እየተጉስ እንጂ ፍርድ ይሆነ ሌላ ሰው ያጨመረበት አለ እና በብዙ ቦታ የሚወሩትን የሚፈልፍ ነው እንደምትሉት አንዳንድ ነገር ተጨማሪ ነገር አላስ የሚገባባቸው የምንሰማለን በየቦታው ግን ያንን ሁሉ የማይገድብ ትንቢቱም መጽሐፍ ታባለ
የሸውሴን ጅብሪል እንደሆነ የሚነገርለትና በአረበኛ ቋንቋ የተጻፈው ዳጎስ ያለ የብራና መጽሐፍ ለታሪክ ተመራማሪዎች በር የሚከፍት ሁለት አከራካሪ ተጠየቆችን ማስነሳቱ አልቀረም። የመጀመሪያው ሼህ ሁሴን መጻፍና ማንበብ ስለማይችሉ ማን ጻፈላቸው የሚል ሲሆን በትውልድ ስፍራቸው አካባቢ ያሉ የቅርብ ዘመዶቻቸው እሳቸው በቃል የሚናገሩትን በጽሑፍ የሚቀይር የቅርብ ሰው ነበራቸው ብለው ያምናሉ። የተወሰኑት ደግሞ አረበኛን አቀላጥፈው ማንበብም መጻፍ ይችሉ ነበር ሲሉ ይሟገታሉ። ሌላው ጥያቄ የሚተነብዩት በአማርኛ ሆኖ ሳለ ተንቢታቸው በአረብኛ እንዴት ተጻፈ የሚል ነው። በዚህ አጭር ፕሮግራም ሁሉንም ማዳረስ ስለማይቻል በዘርፉ ጥናት የሚያደርጉ አካላትን አስተያየት አካተን ወደፊት ይዘን እንቀርባለን። የሼህ ሁሴን ግጥሞችን የሐሳብ ምጥቀት፣ የቋንቋው ውበትና የቃላት ቁጥብነት የሚያደንቁት ዶክተር ብርሃን ግጥሞቻቸው ለዘመናዊ አገጣጠም ስልት የራሳቸውን ተጽዕኖ አሳርፈዋል ባይ ናቸው።
ዘመናዊ ግጥም የቃል ግጥም አገጣጠሙን መንገድ ተከትሎ በዛ ላይ ማሻሻያ ያደረገ የተገጠመ ነው እንጂ ዘመናዊ ግጥሞች ከባዶ የተነሱ አይደሉም። እነሱም የዛው የባህሉ አገጣጠም ስልት ሊሰለባ ናቸው። እና አሁን ላልኩህ ስለ ዘመናዊ አገጣጠም በተመለከተ ምሳሌዎች አሉ። ለምሳሌ እነሱ ባያውቁ እኔ ልንገራቸው ይላል። አሁን ሁለት አረጋለሁ 6612 ነው። ሁለተኛው ስንኝ ላይ ሲሄዱ ግን ሐርሻ አደባባይ ላይ ሁሴን ጅብሪል ሊምጣ ሲሉ ሰማራቸው ብለው ከ12 ወደ 18 ከፍ ይላልና የመጀመሪያው እንዲህ አጥር ያለ ነው። ሁለተኛው ደግሞ ረዘም ያለ የንግግር አይነት ያለው ነው። ይሄ እንደውም ወደ ፍሪ ቨርስ የሚሉት ፈረንጆች ወደ ነጻ የስንኛ አወቃቀር እንዲህ ጠጋ ያለ ግን 18 ላይ የተገደበ ነውና ይሄ ዘመናዊ አገጣጠም መንገድ ነው። በአብዛኛው ስንመለከተው ግን የወል ግጥም አይነት የሚባለውና ማንም ሰው ተነስቶ ሊዘፍን ወይ ቀረርቶ ሊያቀራራ እንደዚህ ሲሞክር ማንም ሰው ሊገጥምበት ተራውን ያገጣጠም መንገድ ይዘው ነው።
ፈረንሳዮች ሚሼል ዲ ኖስትራዳም የሚሉትን የ16ኛው ክፍለ ዘመን ትንቢት ነጋሪ ኮከብ ቆጣሪ ብሔራዊ ክብራቸው አድርገው ያወደሱታል። ሸውሴን ጅብሪል ግን በትውልድ አካባቢያቸው ከመትገኝ አንድ ኛ ደረጃ ትምህርት ቤት በቀር በስማቸው የሚጠራ መታሰቢያ የላቸውም። የሸውሴን ጅብሪል አራተኛ ትውልድ የሆኑት ሼህ መውደድ ከበደም ለታላቁ አባት የሚመጥን ቋሚ ቅርስ መቆም አለበት የሚል አቋም አላቸው።
መኪና መንገዱ እንዲሰሩ፣ ዶሪው እንዲህ ድሩ ተሆኖ እንዲሰራ፣ መስጊዱ በደንብ እንዲሰራ፣ ቆፍቶ ማብሪያት ብለናል። አሁን እኛ አደራ የምንባባለው አደራ ወዲህ ሐውልት ሰርተነው የሸውሴን ጅብሪል ቦታ አበጥልጎ እናንተም ደግሞ እንደዚሁ እንደነሱ ስም ያዛለን። እኛ ሸዎች እስካሁን ታሪኮ የተቀመጠው ጥሩ ሰርተው ጥሩ አውግተው ቢሆን ነው። አሁንም ደግሞ ተመንደር ጀምሮ ስተወንበር ጥሩ እንዲሰራ ነው እኔም ፈልግ።
የዞኑ ባህል ቱሪዝም መምሪያ ኃላፊ መስፍን መኮንን ከሼህ ሁሴን ጋር በተያያዘ ተቋማቸው ያቀዳቸው ተግባራት እንዳሉ ይጠቁማሉ።
ያስም ያለነው ነገር ምንድን ነው? አንዱ ከወለታቸው እስከሳቢያቸው ድረስ የነበረውን ጥቅል ሁኔታ አሟሟታቸውንም ጭምር አኗኗራቸውንም ጭምርና በቀጣይ ሊሆን የሚችለውን ነገር ጭምር ተንብየው በአረበኛ ኪታባቸው አስቀምጠውልን አልፈዋል። ስለዚህ ይህንን የተጻፈ ትክክለኛ ታሪክ አብዛኛው ሰው በተለያየ ራፈ ታሪክ እየያዘ አላግባብ እየተተረጎመ በቤተሰቦቻችሁም ዘንድ ቅሬታ ጭምር እየተፈጠረ የሚገኝበት ሁኔታ ስላለ ይህንን ታሪክ እንዴት ለትውልድ ማስተላለፍ አለብን በሚል ከቤተሰቦቻችሁ ባገኘነው ፍቃድ መሰረት የአረበኛ ኪታቡን በአንድ በኩል ተደርጎ በአንድ በኩል ደግሞ በአማርኛ በህጋዊ ተርጓሚ እንዲተረጎምና መጽሐፋቸው በደንብ ተጽፎ ለዓለም ሕዝብ እንዲተዋወቅና ቤተሰቦቻቸው ባሉበት ልዩ ምረቃ እንዲካሄድና የዓለም ሕዝብ በሙሉ ታሪካቸውን የሚያቀበት ሁኔታ እንዲፈጸም ይህንን አንድ ትልቅ ትኩረት አድርገን እየሰራ ነው የሚገኘው። ሁለተኛው ያንጎራጎራቸውን ስነ ግጥሞች አሉ፣ ስነ ጽሁፎች አሉ። እነዚህም ደግሞ በእሳቸውን አምሳያ ሊመስል በሚችል እንደ አዲስ እንዲቀረጽ ቪዲዮ ለዓለም ሕዝብ እንዲሰራጭና ትክክለኛ ታሪካቸው እስከዛሬ ያበረከቱት አስተዋጽኦና ወደፊት የተነበባቸው ትንበያቸው ሙሉ ሳይቀር ይህንን ለዓለም ሕዝብ የማስተዋወቅ ሂደት ትልቅ ተንደሙ ሰርተን የምንሰራበት ሁኔታዎች መፍጠር መቻል አለብን።
አረብ ታሪክ ያሉት ገልጦ የመርመረ ማን ነው ባለቤቱ? ያባይ ወንዝ ዳር
ተደርግቶ ያለው ትልቁ መስመር ከየት ተነስቶ ነው የደረሰው? ምስር በገዛዋችን በዛብን ታከረ ስልቡን ምን አመጣው ምስጋናው ቢቀር።
ሼህ ሁሴን ጅብሪል ይህንን ሁሉ እንደ ዳቦ ሸርፈው እንደ ቆሎ አፍስተው ተናግረውታል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ይህንን ዘገባ እንደምትወዱት እርግጠኛ ነኝ። ሼህ ሁሴን ጅብሪል ራሳቸው ያውቁት ነበር። እስኪ አሁን ደግሞ እሁድ ሳያልቅብኝ ወደ ባህር ዳርቻ ያዣችሁ ልክነፍ። ብርሃነ በረሀ ሰሞኑን ወደ ምጽዋ ጎራ ብሎ ነበር። ተከታዩን ይዞላችኋል።
በቀይ ባህር አካባቢ ከጥንት ከተሞች አንዷ የሆነችው ምጽዋ የአዱሊስ መዳከምን ተከትሎ እንደተመሰረተች የአርኪኦሎጂ ምሁር ኢሳያስ ተስፋዝጊ ለቪኦኤ ተናግረዋል።
ሳይክሎዘመን ዝላዓለ ናይ ንግዳውን ተፈታት ነይሩዋ።
ከ3ኛው መቶ ክፍለ ዘመን እስከ 7ኛው መቶ ክፍለ ዘመን ቀይ ባህር ላይ ዋነኛ የንግድ ማዕከል የነበረችው አዱሊስ በተለያዩ ምክንያቶች እየተዳከመች በመምጣቷ ምጽዋና ሐርጊጎ በነበሯቸው ምቹ የጀልባ ማረፊያዎች የንግድ ልውውጥ ማዕከል መሆን ችለው ነበር። በአውሮፓ የዘመን አቆጣጠር ከ1857 ዓመተ ምህረት እስከ 1860 ዓመተ ምህረት የቱርክ ሰዎች ቦታውን ከተቆጣጠሩ በኋላ መሰረተ ልማት በመዘርጋትና ህንጻዎችን በመገንባት ከተማይቱን እንድታድግ አድርገዋል። ግብጻውያን ይዘዋት በነበሩባቸው ከ1865 ዓመተ ምህረት እስከ 1885 ዓመተ ምህረት በነበሩት ዓመታት ምጽዋ ትልቅ ለውጥ አሳይታለች።
ርዕሰ ምድሪ ጠዋለትና ዕዳጋ በተባሉ 3 ደሴቶች የተቋቋመችው ምጽዋ እንደ አውሮፓውያኑ አቆጣጠር ከ1872 እስከ 1875 ባለው ጊዜ ግብጾች የውሃ ትቦችን ለመዘርጋት 3ቱን ደሴቶች በድልድይ እንዳገናኙአቸውና ከጊዜ ጋርም መንገዶች ተሰርተውላት ከተማዋ አሁን ያለችበትን ገጽታ እንዲያዘች የአርኪኦሎጂ ምሁሩ ኢሳያስ አስረድተዋል። የቀኝ ገዢዎች አሻራ ያረፈባቸው ረጅም ጊዜ ያስቆጠሩት የምጽዋ ከተማ ህንጻዎች በአሰራራቸው አረባዊና ዘመናዊ አርክቴክት ተብለው እንደሚመደቡም የአርኪኦሎጂ ምሁሩ ተናግረዋል።
ቅድሚ ምምጻእ ኢጣሊያውያን አረባዊ ቅዲ ተከትሎም ሰርሖ ከም ዝነበሩ ትናቱ ሪፍሌክሽን።
ጣሊያናውያን የምጽዋን አካባቢ ከመቆጣጠራቸው በፊት ይገነቡ የነበሩት ህንጻዎች የአረቦች ስነ ህንጻ ገጽታን የሚያሳዩ ነበሩ። የህንጻዎቹ በሮች፣ መስኮቶች፣ የውስጥ መተላለፊያዎች፣ ሰገነቶችና በአረብኛ የሰፈሩት ጽሑፎች ይህን ያረጋግጣሉ። ከዳህላክ ደሴት አካባቢም ኮራል እያመጡ ይሰሯቸው እንደነበርና ዳህላክ ላይ እንዳሉት 365 የውሃ ማቆሪያዎች አይነት ምጽዋ ላይም የተገኙት 360 ተመሳሳይ ጉድጓዶች አረባዊ አሻራ እንዳላቸው ይነገራል።
በቱርክና ግብጽ ህንጻዎች መካከል ያለውን ልዩነትም የአርኪኦሎጂ ምሁሩ ኢሳያስ እንዲህ ሲሉ ያስረዳሉ።
ቱርካውያን ነቲ ኮራል ከይተሰርባ ኦፈሎ ይሰቅሉ ከምዝ ነበሩ ነቲ ህንጻታት።
ቱርካውያኑ ህንጻዎቹን ይሰሩ የነበሩት ኮራሉን ሳይጠርቡና ቅርጽ ሳያስይዙ ነበር። ግብጻውያን ግን ኮራሉን እንደ ብሎኬት አድርገው እየቆራረጡ ነበር የሚገነቡት። ህንጻዎቹን በማየት መለየት ይቻላል።
ምጽዋ ከተማ በባህሪያዊ አደጋና በጦርነት ተደጋጋሚ ውድመቶች እንደደረሱባት የሚናገሩት አቶ ኢሳያስ እንደ አውሮፓውያኑ አቆጣጠር በ1888 በእሳት አደጋ ከፍተኛ ውድመት እንደደረሰባት፣ በ1920 ደግሞ በመሬት መንቀጥቀጥ አደጋ በህንጻዎቹ ላይ ውድመት መድረሱን አመልክተው ጣሊያኖች የህንጻዎቹን ይዘት ጠብቀው እንዳደሷቸው ተናግረዋል። የወደብ ከተማዋ ምጽዋ በምስራቅ አፍሪካ የተለያዩ ሃይማኖቶች መግቢያ በር እንደሆነች የሚናገሩት አቶ ኢሳያስ ከእስልምና ሃይማኖት ጋር ጥብቅ ትስስር እንዳላቸው የሚያሳዩ ጭብጦችን ዘርዝረዋል።
ሃይማኖት ምስልምና ለመጀመሪያ ጊዜ ለአፍሪካ ዛአቶ ለው መስጊድ
ምጽዋ ወደብ ላይ የሚገኘው ሳህባ መስጂድ እስልምና ወደ አፍሪካ ለመጀመሪያ ጊዜ መሻገሩን የሚያሳይ የመጀመሪያው የአፍሪካ መስጂድ ነው። መስጂድ ሻፌ፣ መስጂድ ኸማል፣ አነፍህና ሌሎች መስጂዶች የከተማይቱ መገለጫዎች ናቸው።
የ300 ዓመታት ዕድሜ ያላቸው ከኮራል የተሰሩ የምጽዋ ከተማ ህንጻዎች ለስነ ህንጻ ምሁራን፣ ተማሪዎችና የዘርፉ ባለሙያዎች ማስተማሪያ፣ የምርምርና የሙከራ ቦታ ሊሆኑ እንደሚችሉም የአርኪኦሎጂ ምሁሩ ኢሳያስ ተስፋዝጊ ጠቁመዋል። ብርሃነ በርሀ ለአሜሪካ ድምጽ ምጽዋ።
ብርሃነ በርሀን ለምጽዋ ዘገባው አመሰግናለሁ። በነገራችን ላይ ውቅሮ ትግራይ ውስጥ የሚገኘው ነጋሽ አህመዲን መስጂድ ወይም መስጂድ አል ነጃሽም የመጀመሪያው ሂጅራ የተካሄደበት እስልምና ወደ አፍሪካ የዘለቀበት እንደሆነም የታሪክ አጥኚዎች ይናገራሉ። አል ነጃሺ ላይ ነብዩ መሐመድ ራሳቸው የላቋቸው 15 ልዑኮቻቸው አስመን ዳረፈም ይነገራል። እንዲያው ከነካካ ነው አይቀር መስጂድ አልነጃሺ ባለፈው አመት በተካሄደው ጦርነት መጎዳቱና መዘረፉም ተሰምቷል። የኢትዮጵያ መንግስት ፍጥኖ እንደሚጠግነው ቃል ገብቷል። መስጂዱ የዛሬ 4 አመት አካባቢ በቱርክ ርዳታ ከፍተኛ እድሳት ተደርጎለት ነበር። ብርሃነ በረሃ የምጽዋና የአካባቢዋንም የዛሬ ገጽታና ሁኔታ የሚመለከቱ ሌሎችም ዘገባዎችን በሌሎች ዝግጅቶች ያስደምጠናል ያሳየናልም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቼ ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ከኦስማን አብደረሂም አብ ከተማ ምጽዋ ጋር ልተዋችሁ። ሰላም ጤና ይስጥልኝ። በደህና ደሩ። ليه فاضي ليه